የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደምን የዛሬ ግንቦት 19 ቀን 2010 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የ27 2018 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ጽሑፍ ይቀርባል። በመቀጠልም ሳምንታዊ ዋና ዋና ዜናዎችን እናስደምጣለን። ከዜናዎች በኋላ አንድ ወቅታዊ ጽሑፍ ይነበባል። በመጨረሻም የኢትዮጵያ አንድነት ሬዲዮ መልእክት ከተደመጠ በኋላ ሳምንታዊ ስርጭታችንን እናጠቃልላለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah, 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 y
ለውጥ ሲሉ ለውጥ ስንል ለውጥ በማንኛውም ህይወት ባለው ፍጥረት ወይም ተንከሳካሽ አካል ላይ የሚከሰት የተፈጥሮ ግዴታ ነው። ለውጥ በውስጣዊ አካላዊ እንቅስቃሴ ፍጭትና ግጭት ወይም በውጭ ተጽኖና ግፊት የሚከሰት ሲሆን ውጤቱም በውስጣዊ ይዘት በቅርጽና በጸባይ content form and character ላይ ይንጸባረቃል። በይዘትና በጸባይ ከነበረው የተለየና የተሻለ ሲሆን ስር ነቀል qualitative የመልክና የመጠን ለውጥ ከሆነ ደግሞ የጥገና quantitative ለውጥ ተብሎ ሊመደብ ይችላል። የዚህ ጽሑፍ ዓላማ የሁሉንም የተፈጥሮ ግዴታ የሆነውን የለውጥ ሂደት ለመመርመር ሳይሆን የለውጥን ሁላንተናዊ በማሳየት በህብረተሰብ ዙሪያ የተከሰተውንና ሊከሰት የሚችለውን የለውጥ ደረጃ ለመቃኘት ነው። በጊዜ ብዛት ከሚመጣው ተጽኖና ያካባቢ የተፈጥሮ ለውጥ ጋር በተያያዘና በድገት ምክንያት የህብረተሰብ አስተሳሰብ አመጋገብ ግንኙነት ንቃተ ህሊና ባህል ቁመናና አድሜ ወዘተ ሳይቀር የሚመጡ ለውጦች ይኖራሉ። ከዛሬ ሺህ ዓመት በፊት ቀርቶ ከሁለት ትውልድ በፊት የኖረው የሰው ልጅ ካሁን ዘመን ሰው ወይም ትውልድ ጋር ሲስተያይ በብዙ መልኩ ይለያል። ምንም እንኳ በሰውነት ደረጃ ቢመሳሰልም ባስተሳሰቡና ከላይ በተገለጹት ባህሪያት የተለየ ነው። ባካላዊ ገጹም ላይ ቢሆን ባመጋገቡና በኑሮው ደረጃ ልዩነት ሳቢያ እንዲሁም ሳይንስ በወለደው ባንዳንድ የቀዶ ጥገና ሜዲካል ኢንተርቬንሽን ህክምናዎች ጣልቃ ገብነት ቅርጹንና መልኩን ሊለውጥ እድሜውንም ማርዘም እንደሚችል ከበቂ በላይ ማስረጃዎች አሉ። የሰው ልጅ የተለያየ ብልቶችና የአካል ክፍሎች ጭምርና እንቅስቃሴ ውጤት ነው። በህይወት ለመኖር ከትንሽ እስከ ትልቅ ያሉት የሰውነት ክፍሎች የሚያደርጉት ያላቋረጠ እንቅስቃሴ ወሳኝ ነው። የአካላት እንቅስቃሴ ማቆም ማለት ሰውየው ሞተ ማለት ነው። ህብረተሰብም በውስጡ የያዛቸው አካላት አሉት። አካላቱ ልዩ ልዩ አስተሳሰብ፣ ባህል፣ ታሪክ፣ ቋንቋ፣ እምነት፣ የእድሜ ደረጃ፣ ችሎታ የሚያንጸባርቁ የሰው ልጆች ናቸው። የነሱ የእርስ በርስና የጋራ እንቅስቃሴ መቀራረብና መራራቅ፣ መተባበርና መጋጨት ለድገቱና ለውድቀቱ፣ ለመኖሩና ላለመኖሩ መንስኤና ወሳኞች ናቸው። እንቅስቃሴ የማያደርግ ህብረተሰብ ለድገትና ለለውጥ የታደለ አይሆንም። የለውጡን አይነት የሚወስነው ደግሞ አባላቱ የሚመርጡትና የሚጓዙበት መንገድ ወይም የሚከተሉት የፖለቲካ ራዕይ ይሆናል። እንደ ማንኛውም የዓለም ህብረተሰብ የኢትዮጵያ ህዝብም ብዙ የለውጥ ደረጃዎችን አልፎ አሁን ካለበት ደረጃ ላይ ደርሷል። ወደፊትም የሚደርስባቸው የለውጥ ደረጃዎች ይኖራሉ። ህብረተሰብ ድንጋይ አይደለም፣ አንድ ቦታ ላይ ተቀምጦ አይቀርም። የኑሮ ግዴታ አለበትና አርፎ አይቀመጥም፣ ኑሮውን ለማሻሻል ጥረት ያደርጋል። ሕዝብ ለድገትና ለመሻሻል እንዲሁም ለለውጥ ባለው ፍላጎት ብሎም ጊዜ በወለዳቸው የመገናኛ ዘዴዎች በሚደርሰው መረጃ የሌላው አገርና አካባቢ የሚኖረው ህብረተሰብ የደረሰበትን እድገትና ተመክሮ በማጤን በሚያድርበት የውድድር መንፈስ በነበረው ልማድና ወጉ በሚከተለው ማኅበራዊ ኢኮኖሚያዊና ፖለቲካዊ አስተሳሰቦቹ ላይ ለውጥ እንዲያመጣ ይገደዳል። ትውልድ የለውጥ ውጤት ብቻ ሳይሆን የለውጥ ፈጣሪ ባለቤትና ለተተኪው ትውልድ የሚያወርስ ድልድይ ነው። የኢትዮጵያ ሕዝብ ያለፈበትን የረጅም ዘመኑን ትተን ከሃምሳ ዓመት ወዲህ የተከሰተውን የለውጥ ደረጃ ብንመለከት በፖለቲካ በኩል ሦስት ዐይነት ሥርዓቶችን አልፏል። ዘውዳዊ፣ ወታደራዊና ጎሰኛ ሥርዓቶችን አስተናግዷል። በኢኮኖሚና ማኅበራዊ አስተሳሰብና አስተሳሰብን በኩል የእነዚህን የሦስቱን ሥርዓቶች ርዕዮተ ዓለም ወይም ፍልስፍና የሚያንጸባርቅ አስተዳደር ተሸካሚ ሆኗል። አሁንም የመጨረሻውን የጎሰኛ ሥርዓት ተሸክሞ በመጓዝ ላይ ነው። በእያንዳንዱ ሥርዓት ውስጥ በተፈጠረው ውስጣዊና ውጫዊ ተቃርኖ ምክንያት አንዱ ሥርዓት ለሌላው እያስረከበ ሄዷል። የአሁኑም ለሚቀጥለው ሥርዓት አስረክቦ የመሄዱ ነገር የማይካድ ነው። ጊዜውን ጠብቆ ይመጣል። የሚያፋጥነው ግን ውጫዊና ውስጣዊ ሁኔታ የቅራኔ ደረጃ መብሰልና መድረስ ሲሆን ያንን ተጠቅሞ የህብረተሰቡ ለለውጥ ያለው ፍላጎትና ቁርጠኝነት ሲጨመርበት ነው። የፖለቲካ ለውጥ ሁልጊዜ ወደ ተሻለ ሥርዓት የሚያመራ ሳይሆን ወደ ከፋና ወደ ባሰ ሥርዓትም ሊያመራ ስለሚችልና በተግባርም ስለታየ የዛን አቅጣጫ አስቀድሞ መዝጋት አስተዋይነት ነው። ባለፉት ሦስት ሥርዓቶች የባለሥልጣኖች መቀያየር ቢከሰትም የህብረተሰብ ኑሮና እድገት ላይ ያመጣው የሥርዓት ለውጥ ግን አልነበረም። ለውጡ መሠረታዊ ለውጥ ሳይሆን ከስምና ከትንሽ ጥገናዊ ለውጥ በላይ አልሄደም። ስለሆነም የሕዝቡ ኑሮ ያልተሻሻለበት፣ መብቱና ነጻነቱ ያልተከበረበት፣ አምባገነኖች እየተቀያየሩ የገዙበት የሥልጣን ልውውጥ ከመሆን አላለፈም። አንዱ ሌላውን ለመጣል የተጠቀመበት መንገድና ዘዴ፣ ሕዝቡን ከኋላው ለማሰለፍ የተጠቀመበት ስልት የተለያየ ነው። ያ ግን የሥርዓት ለውጥ ተደርጎ ሊቆጠር አይገባውም። የተፈራረቁት ሥርዓቶች በሕዝቡ ፍላጎትና ምርጫ የሕዝቡን ኑሮና አስተሳሰብ የቀየሩ መሠረታዊ ለውጥ ያበሰሩ ሳይሆኑ በሕዝቡ ላይ የሰቆቃ ሥርዓት ያሰፈኑ አምባገነኖች ናቸው። ያሁኑም በወያኔ መራሹ የኢህአዴግ ዙሪያ የተከሰተው የግለሰቦች መለዋወጥ ተቋሙ እስካልተቀየረ ድረስ ካለፉት የተለየና የራቀ ሊሆን አይችልም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር ኮሎኔል አብይ አህመድ መተካት የዛን ሂደት የተከተለ ነው። አንዳንዶቹ ይህንን የግለሰቦች ለውጥና ተለዋጩ የሚያደርገውን ዲስኩር በማሰማት መሠረታዊ ለውጥ እንደመጣ በመቁጠር ከትግሉ ጎራ ለማፈግፈግ ሲዳዳቸው ይታያሉ። አንዳንዶቹም የዶክተር ኮሎኔል አብይ አህመድን የዕድሜ ጣራ፣ የትውልድ ቦታና ሐረግ እንዲሁም የሚከተለውን እምነት መነሻ በማድረግ በጭፍኑ የወገናዊነት ድጋፍ ሲሰጡ ይታያሉ። እንደዚህ አይነት ድጋፍ ደግሞ በእውቀትና አስተሳሰብ ላይ የተመሠረተ ስላልሆነ ዶክተር አብይን የሚያጠናክረው ሳይሆን ለውድቀቱ የሚጎትተው ገመድ ይሆናል። የማይካደው ነገር በአቀራረብ በአነጋገርና በአንዳንድ እርምጃዎች አኳያ ዶክተር ኮሎኔል አብይ የተለየ ነው። እሰይ ይሁን የሚባሉ ንግግሮችን ተናግሯል። ወደፊትም ሊናገር ይችላል። ያለፉት መሪዎች ያላደረጉት አንዳንድ እርምጃዎችንም ወስዷል። ግን በቂ አይደለም። እርግጥ ነው በውጭ አገር ተሰደው በአንዳንድ ምክንያቶች በእስር ቤት ሲሰቃዩ የነበሩትን ወገኖቻችንን ለማስፈታት ችሏል። ድርጊቱን ማድነቅና መደገፍ ተገቢ ሲሆን፣ አያይዞም ይህንን ውጤት ለማግኘት ያስቻለውን የውል ዝርዝር ማየትና መጠየቅ ተገቢ ነው። ድርድር ማለት ሰጥቶ መቀበል ነው። ያ ከሆነ ደግሞ ሳውዲዎችና ሱዳኖች እስረኞችን ሲፈቱ በለውጡ ካብይ በኩል ምን ተለገሰላቸው? ለሱዳኖቹ የድንበር መሬት መያዛቸውን ተቀበለላቸው? ለሳውዲዎቹስ በአገሪቱ ጥቅምና የኢኮኖሚ መስክ የሚሹትን እንዲያገኙ የሚያስችላቸው ድል በስምምነት አበሰረላቸው? የሚሉት ሁሉ ሊታሰቡ ይገባል። አብይ ስለጠየቀ ብቻ የሚሰጡት ሽሮታ አይደለም። ከጥቅማቸው ጋር የተያያዘ ስምምነት ውጤት ለመሆኑ ምስክር መቁጠር አስፈላጊ አይሆንም። የማንኛውም አገር መሪ ለድርድር ሲቀርብ የሚያስቀምጠው ቅድመ ሁኔታ ወይም የጥቅም ጥያቄ ማንሳቱ የማይቀር ነው። በመሰረቱ ከሁሉም የሚሻለው መፍትሄ በውጭ አገር ለመሰደድ ምክንያት የሆነውን ሥራ አጥነትና ችግር ማስወገድ፣ ኤምባሲዎች በግል የንግድ ሥራ ላይ ከመጥመድ ይልቅ የአገርና የወገንን ጥቅምና ክብር በሚያረጋግጠው ተግባር ላይ እንዲሰማሩ ማድረግና መቆጣጠር ተገቢ ነው። በውጭ አገር የሚኖረው ኢትዮጵያዊ መብቱ እንዳይደፈር መንከባከብና ጠበቃ መሆን የመንግሥት በተለይም የኤምባሲዎች ኃላፊነት ነው። ከዚህም አይነቱ ቅሌት በግፍ ከመሰቃየትና ከባርነት ኑሮ ያድናል። እስከ ዛሬ ድረስ እንደሚታየውና እንደሚታወቀው ከሆነ ግን በዚህ ቦታ ላይ መሾም የዲፕሎማሲን ሥራ ለመሥራት ሳይሆን የመጠቃቀሚያ አንዱ መንገድ ነው። በሳውዲና በሱዳን የሚኖሩት ወገኖቻችን ባይታሰሩም ይገፉ የነበረውን ኑሮ በትልቅ እስር ቤት የመኖር ያህል ነው። በዚህ ዙሪያ ዶክተር ኮሎኔል አብይ አህመድ የሠራው ሥራ ሌሎች ስላላደረጉት እሱን ልዩ ያደርገዋል። እርምጃውም መለስተኛ ጥገና ተደርጎ ሊታይ ይችል ይሆናል። ከዚያም በተረፈ ግን እርምጃው ለሥልጣኑ መደላደያ የሚሆን ድጋፍ ከማስገኘት በተረፈ ሕዝቡ የሚፈልገውን ዘላቂ ሰላም፣ መብትና የአገሩን አንድነት የሚያረጋግጡለት ከመፈናቀልና ከመገደልና ከመሰደድ የሚያድነው የሥርዓት ለውጥ ተደርጎ መታየት አይኖርበትም። አሁንም በዘመን አብይ ሕዝብ እየተገደለ እየተፈናቀለ እየተሰደደና እየታሰረ ነው። ወደ ሳውዲና ሌሎች አረብ አገሮች እየተሰደደ የሚሄደው ወጣት አላገደውም። አሁንም ሕዝብ እየተፈናቀለ ነው። በተለይም አማራው በየትኛው አቅጣጫ የጥቃት ዘመቻ እየተካሄደበት ነው። ታዲያ ያንን ጥቃት ለማስቆም ዶክተር አብይና እመራዋለሁ የሚለው መንግሥት ሥልጣንና ብቃት የለውም ማለት ነው ወይንስ አያውቅም ማለት ነው? ወይንስ እንዲካሄድ በመንግሥት ፍቃድና ትእዛዝ የሚከናወን መንግሥታዊ ሴራ ነው? ዶክተር ኮሎኔል አብይ ስለ ሰላም፣ አንድነትና አብሮነት የሚያወራው ወሬ ለአማራው ኅብረተሰብ አይሠራም ማለት ይሆን? ንብረቱ ይዘረፋል፣ ቤቱ ይቃጠላል፣ ከኖረበት ቀየው እየተፈናቀለ ለስደት ተጋልጧል። የ14 ዓመት ሕፃን ልጅ ሳይቀር ብልቱን እየተቈረጠ ዐይኑ እየተመነቀለ የሰብአዊ ድርጊት እየተፈጸመበት ዝምታው ለምን ይሆን? ዶክተር ኮሎኔል አብይ በሳውዲ አረቢያ መጠየቅ የነበረበትን ሕመምተኛ ልጅ ሆስፒታል ሄዶ ሲጠይቅና ወላጅናቱን ሲያጽናና በገዛ አገሩ ላይ በደልና ግፍ የተፈጸመበት ሕፃን ለምን ረሳው? አማራ በመሆኑ ይሆን? የአማራውን ጩኸትና ሰቆቃ የሚያዳምጥ የመንግሥት ጆሮ የለም ማለት ይሆን? የሚያዳምጠው ከጠፋ ራሱን ለመከላከል እርምጃ ቢወስድ የሚፈረድበት አይሆንም። ሕግ ያላስከበረውን መብት ኃይል ያስከብረዋልና። ለሁሉም የሚበጀው ግን ከጎሰኝነት አስተሳሰብ አገራዊ አስተሳሰብ እንዲሰፍን ማድረጉ ነው። የኢትዮጵያ ሕዝብ ሲያደርግ የነበረውና አሁንም የሚያደርገው ትግል ለአገሯ አንድነት፣ ሰላምና እድገት ለሚረዳው ለስር ነቀል የሥርዓት ለውጥ እንጂ ለግለሰብ የሥልጣን ቅብብሎሽና ለጥገና ለውጥ አይደለም። አሁን እየታየ ያለው ለውጥ ምናልባትም የአንዱ ጎሳ ሕወሓት ተወግዶ በሌላ ጎሳ ኦህዴድ የመለወጥ ውጤት ሊሆን ይችላል። አዝማሚያው ያን ይመስላል። ያም ቢሆን አልጋ ባልጋ ይሆናል ማለት አይደለም። በእነዚህ ሁለት ጎሳዎች መካከል የሞት ሽረት ትግል ሊካሄድ ይችል ይሆናል። ውስጥ ለውስጥም እንደሚካሄድ መረጃዎች እየወጡ ነው። ግን ትንቅንቃቸው በሥልጣን ዙሪያ እንጂ በሥርዓት ልዩነት ዙሪያ አይደለም። ሁለቱም በኢህአዴግ የጎሳ ማኒፌስቶ የሚመሩ የአንድ ድርጅት አባላት ናቸውና ነገሩ ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል አይነት ነው። አሁንም ከላይ ተቀምጦ ስርዓቱን በጉልበት የሚያሽከረክረው የወያኔ ቡድን ነው። የስልጣን ቦታው አልተነካም። የጦር ኃይሉ፣ የደህንነቱ፣ የውጭ ጉዳይ፣ የፖሊሲው፣ የአገሪቱ የኢኮኖሚና የአስተዳደር ቁልፍ ቦታዎች በሱ መዳፍ ስር ናቸው። አሳልፎ የሚሰጣቸው አይደሉም። አሳልፎ መስጠት ማለት በራሱ ላይ መፍረድ ነው። በቅርቡ የወያኔ ቀንደኛ መስራችና ባለስልጣን የሆነው አባይ ጸሐዬ የተባለው ወንጀለኛ በአንዳንዶቹ የመንግሥት ተቋማት ላይ ለውጥ ይደረግ ተብሎ ሲጠየቅ ያለውን ማስታወስ ጠቃሚ ነው። የሚጠየቀው ለውጥ ሊሆን የሚችለው ስሞት ብቻ ነው። On my dead body ነበር ያለው። እሱ ብቻ ሳይሆን የቀሩትም የወያኔ መሪዎችና ተባባሪ የጎሳ ድርጅት አጋሮቻቸው የተለየ እምነትና አቋም የላቸውም። የኢትዮጵያ አንድነት የሚያረጋግጥና የሕዝቡን የበላይነት የጎሳና የጎሳን ፖለቲካና የክልልን ግንብ የሚንድ መሠረታዊ ለውጥ የሚያመጣ አገር ወዳድ ኃይል ሥልጣኑን ከሚይዝ ሞታቸውን ይመርጣሉ። የሕዝቡን ጥያቄ ሊፈታና ሊወክለው የሚችል ኃይል መጣ ማለት እነሱ ላለፉት 28 ዓመታት ለሠሩት ወንጀልና ለፈጸሙት ግፍ፣ ዘረፋና የአገር ክህደት በሕግ የሚጠይቅ መንግሥት ተፈጠረ ማለት ነው። የዶክተር ኮሎኔል አብይ አማካሪዎች የዚህ ሥርዓት ባለቤቶች የሆኑትና ሕዝብ አንቅሮ የተፋቸው የወያኔ መሥራቾች አባይ ጸሐዬ፣ በረከት ስምዖን፣ ስዩም መስፍን፣ አርከበ ቁባይ፣ ስብሐት ነጋ እና የቀሩትም ናቸው። ታዲያ በእነዚህ ምክር ከሚመራ ሰው ለውጥ መጠበቅ ከባብ እንቁላል እርግብ ይፈለፈላል ማለት አይሆንም። የዶክተር አህመድ በጠቅላይ ሚኒስትርነት ተሾመ ማለት የሥርዓት ለውጥ መጣ ማለት አይደለም። በቀናኔው ከተባለ ምናልባት ወደዚያ ሊያመራ የሚችል ዕድል ሊፈጥር ይችል ይሆናል። ያንን ግን የሚወስነው የሕዝቡ ቀጣይ ትግልና የዶክተር አብይ ከኢህአዴግ ውስጥ ወጥቶ ለመታገል የሚያደርገው ቁርጠኝነት ነው። ያንን እስካላደረገ ድረስ ለሥርዓት ለውጥ ቆሜያለሁ ማለት አይቻልም። አንዳንዶቹ አብይን ከፈርዖን ቤት ካደገውና ከድቶ እስራኤላውያንን ለነጻነት ከመራው ከሙሴ ጋር ያስተያዩታል። አብይ ግን ኢህአዴግን ከርቶ የኢትዮጵያን ሕዝብ ነጻ ለማውጣት የተነሳ አይደለም። እዛው ውስጥ ሆኖ ያው ሥርዓት እንዳይፈርስ የሚጥር ሰው ነው። ስለሆነም ትግሉ ሊቆም አይገባውም። በዚህ መለስተኛ ለውጥ ተራው ቀርቶ ሌሎቹም በተቃዋሚ ጎራ የተሰለፉት ድርጅቶች ሳይቀሩ በመደገፍና በመጠራጠሩ ጅምብር ዓለም ውስጥ ገብተዋል። የራሳቸውን ራዕይ በተግባር ለመግለጽ ከመወሰን ይልቅ ከሚታገሉት ጎራ የሚፈልጉትን የሚያገኙ እየመሰላቸው በመደገፍና በመቃወም ጠርዝ ላይ ተንሳፈው ይገኛሉ። አንዳንዶቹም ተቃዋሚ ነን ባዮች ሐቁን ባለመረዳት ሳይሆን ምናልባት የሥልጣኑ ተቋዳሽ እንሆናለን በሚል ቀቢጠ ተስፋ ለመሞዳሞድ እየዳዳቸው ነው። ምኞታቸው ቢሳካ ከፓርላማ የተወሰነ ወንበር በላይ የሚደርሳቸው የሥልጣን ባለቤትነት አይኖራቸውም። የተቃዋሚ ጎራ በተለይም በአሜሪካ የሚኖሩት ኢትዮጵያውያን ማሰብ ያለባቸው ለዶክተር አብይ በሚሰጡት ድጋፍ ምክንያት ለብዙ ጊዜ ሲታገሉለት የቆየውና አሁን በተግባር ሊገለጽ ጠርዝ ላይ የደረሰው የአሜሪካኖቹ ኤችአር 128ና በንጥልጥል ላይ ያለው ኤስአር 168 የተባለ ሕጎች የውሃ ሽታ ሊሆኑ እንደሚችሉ ነው። ምክንያቱም ለውጥ መጥቷል ብለው ራሳቸውን ምስክር በመሆን ሕጉ እንዳያልፍ ከሚጥሩት ከወያኔ ኢህአዴግ ደጋፊዎች ጎን ተሰልፈዋልና ነው። የውጭ አገር በተለይም የአውሮፓ የፖለቲካ ተንታኞችና የመንግሥት ተቋማትም የዶክተር ኮሎኔል አብይን ሥልጣን ላይ መውጣት እንደ ትልቅ ለውጥ በማናፋት ላይ ናቸው። በእነሱ እምነት ለአፍሪካ ሕዝብ በእውቀትና በፍልስፍና ላይ የተመሠረተ የፖለቲካ ሥርዓት ተገቢ ነው ብለው አምኑ። ሕዝቡም ለዚያ ብቃት አለው አይሉም። በዚሁ የንቀት አመለካከታቸው የአገራችንን የፖለቲካ መስመርና ሥርዓት ከጎሳ በላይ የተሻገረና ሊሻገርም እንደማይችል አድርገው ይቆጥሩታል። ሥልጣኑ በጎራ ተራ የሚወራረድ መሆን እንዳለበት ያምናሉ። በቀደሙት ሥርዓቶች አማራው የበላይ ነበር። አሁን ላለፉት 28 ዓመታት የትግሬው ጎሳ ባለተረኛ ሆኗል። አሁን ደግሞ የኦሮሞ ጎሳ ተራ መሆን አለበት ከሚለው አስተሳሰብ ተነስተው የሕዝቡን ትግል በማኮሰስ የተሳሳተ ትንታኔና የማይመጥነውን መልስ በመስጠት ላይ ናቸው። ላለፉት ዓመታት ኦፒዲኦ ለተባለው ድርጅት አባላት ድጋፍና ሥልጠና በመስጠት ያጠናከሩ አገሮች እንዳሉ በተጨባጭ የተያዘ መረጃ አለ። አንዱም እኔ የምኖርበት አገር ሆላንድ ነው። ጥቅማቸውን የሚያጡበት ሁኔታ እያደገ ስለመጣ ያንን በመረዳት ብዙ የንዋይ ተፋሰስ ያደረጉበትና ለወደፊቱም ዘረፋ አመቺ ነው ብለው የሚተማመኑበት የኦሮሞ ክልል የተባለውን የአገራችን ክፍል በመሆኑ የኦፒዲዮ ዶክተር አብይ ስልጣኑ እንዲይዝ ምክርና ድጋፍ ከመስጠት ወደኋላ እንደማይሉ በብዙ መልኩ የሚታመን ነው። የኦሮሞውን የበላይነት ለመግዘፍ ከየቦታው የተጠራሩ የሚገቡትን የኦነግና መሰል የኦሮሞ ድርጅት አባላት እንቅስቃሴም መገንዘቡ አገራችን ከአንዱ የጎሳ የበላይነት ወደ ሌላው ጎሳ የበላይነት እያመራች መሆኑን አይናችንን እንጨፍን ካላልን በስተቀር ሁኔታው ያረጋግጥልናል። ግራም ነፈሰ ቀኝ ኢትዮጵያ ውስጥ የተካሄደውና በመካሄድም ላይ ያለው ህዝባዊ ትግል ወያኔና ግብረአበሮቹ እንደሚፈልጉት የሚያዙበት ሁኔታ እንዲቀጥል የሚፈቅድላቸው አይደለም። ዶክተር አብይ የሚናገረውን ኢትዮጵያዊነትን የሚያጎላ ንግግር እንዲናገር ያስገደደውም ያው የህዝቡ ትግል ነው። እንደ ሟቹ መለስና እንደ ኃይለ ማርያም ደሳለኝ እየተቆጡና እየተሳደቡ ሊገዙ የሚችሉበት ጊዜ አክትሟል። ለመሆኑ ስልጣኑን እስከተረከበበት ጊዜ ድረስ ኢትዮጵያዊነትን ከመናገር ያገደመ ምን ነበር? ኢትዮጵያዊነትን ከመናገር ያገደው ምን ነበር? ለምን ላለፉት 28 ዓመታት ድምፁን አላሰማም? የፓርላማ አባል ለመሆኑስ አሁን ስለ ህዝቡ ጥቅምና መብት የሚናገረውን ቃል ተንፍሶ ያውቃል? ነገሩ ዶሮን ሲያታልሏት ነው። የኢትዮጵያን ስም ደጋግሞ በንግግሩ አወሳ የሚለውን ምክንያት ለድጋፍ በቂ አይሆንም። የሚመራው ድርጅት እኮ የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር የሚል ነው እንጂ የሌላ አገር ግንባር ነኝ አላለም። ታዲያ አብይ ኢትዮጵያ ስላለ እንዴት ብርቅና አዲስ ነገር ይሆንብናል? ምንም እንኳ አንድ ግለሰብ የፈለገውን ስርዓት ለማስፈን ችሎታና መብት እንደሌለው የታወቀ ቢሆንም የዶክተር አብይን መመረጥ እንደ በጎ ካየነውና ከተቀበልነው ከሱም በኩል የሚጠበቅበት አገር ነክ ጥያቄዎችን የመመለስ ግዴታ አለበት። በጆሮአችን የሰማናቸውን የሚጥሙ ቃላቶችን በተግባር ሊያሳየን ይገባዋል። ማለትና ማድረግ የተለያዩ ናቸውና ጨው ለራስ ስትል ጣፍጥ አለበለዚያ ድንጋይ ነው ብለው ይወረውሩሃል እንዳይሆን ሊያስብበት ይገባል። ማወቅ ያለበት ምንም እንኳ ህዝብ ባይመርጠውም በአገር ስም የጠቅላይ ሚኒስትርነቱን ቦታ ከያዘበት ዕለት ጀምሮ የሁሉም ኢትዮጵያዊ ጠቅላይ ሚኒስትር እንጂ የአንድ ጎሳ ድርጅት መሪና ተወካይ እንዳልሆነ ነው። የሚወስዳቸው እርምጃና የሚከተለው መርህ አገርና ሁሉንም ኢትዮጵያዊ የሚጠቅም እንጂ ያንድ ወይንም የተባበሩትን የጎሳ ድርጅት ስብስብ የሆነውን ኢህአድግን ለማገልገልና ህልውናውን ለማስጠበቅ መሆን የለበትም። ኃይልና መከታ አድርጎ መቁጠርና መተማመንም ያለበት ኢህአድግን የመጨቆኛ መሳሪያዎች ሳይሆን በኢትዮጵያ ህዝብ ሊሆን ይገባል። ተስፋ የጣለበትን ህዝብ ከኋላው ለማሰለፍ የሚከተሉትን ቢፈጽም ይረዳዋል፣ መልካምም ይሆናል። እውነተኛ ለውጥም ተከስቷል ብሎ ለማለትና በዶክተር ኮሎኔል አብይ ላይ እምነት ለመጣል የሚከተሉት የተግባር ፈተናዎች ወሳኞች ናቸው። አንደኛ፣ ጊዜያዊ አዋጁን በአስቸኳይ ማንሳት። ሁለተኛ፣ የታወቁትን ግለሰቦች በመፍታት ብቻ ሳይሆን ሳይቆም በግፍ የታሰሩ ዜጎችን ካለምንም ቅድመ ሁኔታ መፍታት፣ ወደፊትም ማንኛውም ዜጋ በመቃወሙ ብቻ እንዳይታሰርም ማረጋገጥ። ሦስተኛ፣ የአጋዚና የመከላከያ ኃይሉ ወደ ጦር ሰፈሩ እንዲገባ ማድረግ፣ ከአገር ድንበር ማስከበር ተግባር ውጭ በሕዝብ ላይ አመፅ፣ ስለ ፍቅር ሰላምና አንድነት የሚሰብከውን ሰበካ በተግባር ለመግለጽ በእሱ ድርጅት ፍቃድና ድጋፍ በአማራውና በኦሮሞ ማኅበረሰብ መካከል የጥላቻና የበቀል ምልክት የሆነውን ያኖሌን ሐውልት ስህተተኛነት ገልጾ እንዲፈርስ ማድረግ። አምስተኛ፣ ከየቦታው የተፈናቀሉት ወደ ቀድሞ ቦታቸው እንዲመለሱና ለወደመባቸው ንብረትና የሥነ ልቦና ስብራት ካሳ እንዲሰጣቸው ማድረግ። ያፈናቀሉና በደል ባደረሱት ላይ ሕጋዊ እርምጃ መውሰድ። ወደፊትም ማንኛውም ዜጋ በፈለገበት ቦታ የመኖርና የመሥራት ሀብት የማፍራት መብት እንዳለው በሕግ ማረጋገጥ። ስድስተኛ፣ ቋንቋን መሠረት ያደረገው የክልልን አወቃቀር ማፍረስ። አቶ ለማ መገርሳ የቀደደውን የጎሳ ማንነት መታወቂያ በአገር አቀፍ ደረጃ መተግበር፣ የኢትዮጵያዊነትን መንፈስ ከቃላት ባሻገር የሚዳብርበትን መንገድ መከተል፣ ላለፉት 28 ዓመታት በሕዝቡ አእምሮ ውስጥ የተተከለውን የጎሰኝነት ቫይረስ ማምከን፣ አገሪቱን ለመበታተን ታቅዶ የወጣውን የኦነግን የሻቢያንና የወያኔን ሕገ መንግሥት ሽሮ ሁሉም በተሳተፈበትና በተቀበለው ሕግ መተካት። ሰባተኛ የዲሞክራሲ መብቶች እንዲከበሩ ማድረግ፣ አፋኝ ህጎችን መሻር፣ የመሰብሰብ የመደራጀት በሰልፍም ሆነ በጽሑፍ የመቃወም የመደገፍ መብትን ማረጋገጥ። ስምንተኛ ስልጣናቸውን ተመርኩዘው ወይም በጎሳ አባልነታቸው የአገር ሀብትና ንብረት የመዘበሩ፣ ስልጣናቸውን ተገን አድርገው ሕዝቡን በሙስና ያዘረፉና ያሰቃዩ ወንጀለኞች ላይ ሕጋዊ እርምጃ መውሰድ፣ ለዚህም የሚረዳ የሕዝቡን ብሶት የሚቀበል እንባ ጠባቂ አካል መፍጠር። ዘጠነኛ የሽግግር ሁኔታን በመፍጠር ለቀጣዩ ሕዝባዊ ሥርዓት መመስረት የሚያስፈልገውን ጎዳና መጥረግና ማመቻቸት። አስረኛ ማንኛውም በአገር ውስጥና ከአገር ውጭ ያለ የተቃዋሚ ድርጅት ስብስብ እንዲሁም ግለሰብ ካለምንም ገደብና ቅድመ ሁኔታ በአገር ቤት ገብቶ የመታገልና የማታገል መብቱን መቀበል፣ ለደህንነቱም ዋስትና መስጠት። አስራ አንደኛ የመገናኛ የሚዲያ ዘርፎች ከመንግሥት ቁጥጥር ነጻ ሆነው ለሁሉም በኩልነት እንዲያገለግሉ ማድረግ። ዶክተር አብይ አህመድና የሚመራው መንግሥት ለእነዚህ ጥያቄዎች ተግባራዊ መልስ የሚሰጥ ከሆነ እውነትም ለለውጥ የተነሳ ነው የሚለው ግምት የሚያስተማምን ይሆናል። የኢትዮጵያም ሕዝብ ከጎኑ በመሰለፍ የሚቃጣበትን አደጋ ሊመክትለት ይችላል። ምርጫው ግን የእሱ ነው። የተለየ ሐሳብና በዶክተር ኮሎኔል አብይ አህመድ ላይ ትችት የሚያቀርበውን ወገን እንደ ጸረ ለውጥ ከማየት ይልቅ የዶለደመ ቢላዋን ለመሳል እንደሚረዳ ሞረድ ማየቱ ለትግሉ ይረዳል። የዶክተር አብይ አካሄድ የለውጥ ጉዞን የሚያበስር ከሆነ ይበልጥ ኃይል እንዲኖረውና አገር አጥፊ ጎሰኞችና የጎሳ ፖለቲካን የሚያንበረክክ እንዲሆን ይረዳዋል። ከጭፍን ደጋፊ የነቃ ተቃዋሚ ይጠቅማል። ተቀናቃኝና ተሟጋች የሌለበት የፖለቲካ መስክ ባለቤት እንደሌለው ለቁንጫ እንደተጋለጠ ወና ቤት ይቆጠራል ሲሉ ጸሐፊው መልእክታቸውን በዚህ ይደመድማሉ።
አርማጮቻችን ከዝቀጥለን ሳምንቱን ዋና ዋና ዘማችን እናስተምጣለን። በደቡብ ጎንደር ሊቦ አርበኛ ረጋሌ የሚመራው የጎበዝ አለቃ ያንድን ባንዳ ቤት ሙሉ በሙሉ ማውደሙ ከሀገረ ደረሰ ዜና ገለጸ። ግንቦት 14 ለ15 2010 ዓ.ም ምሽት ላይ በተደጋጋሚ የጎበዝ አለቆች የሚቀሳቀሱበትን እና ያሉበት ቦታ ለሐዋት በያድን እየጠቆመ ያስቸግር ነበር። አንድ ቅጥረኛ ባንዳ ቤት ሙሉ በሙሉ ከጥቅም ውጭ ተደርጓል። የደቡብ ጎንደር ዞንና የሊቦ ከምከም ወረዳ አስተዳደር የአርበኛ አረጋሌን የይዞታ መሬት በአካባቢው ያሉ ገበሬዎችን እርስ በርስ ለማጋጨት እረሱት እያሉ ሲያስፈራሯቸው የቆዩ ቢሆንም የአካባቢው ገበሬዎች ግን እኛ አናርስም፣ የወንድማችን መሬት አንወርስም በማለት የከብቶች መዋያ ሆኖ ቆይቷል። አሁን በቅርቡ የአካባቢው ገበሬዎች ግን እኛ አናርስም፣ የወንድማችን መሬት አንወርስም በማለት ያቆዩትን እርሻ መሬት ይህ ነገር አመላላሽ ባንዳ ስጡኝ እኔ ኖርበታለሁ በማለት የቆርቆሮ ቤት ሰርቶ ለመኖር ሲዘጋጅ ባለፈው ረቡዕ ዕለት ምሽት ላይ በአርበኛ አረጋ የሚመራ 20 ሙሉ ትጥቅ የታጠቀ ኃይልና 4 ጀሌዎች ያካተተው የጎበዝ አለቆች ቡድን የባንዳውን ቤት ከባ አድርገው ለማፈን ቢሞክሩም ባንዳው በወቅቱ ከቤት ባለመገኘቱ ከመሞት አምልጧል። አርበኞቹ እሱን ሲያጡት በአርበኛ አረጋ ይዞታ መሬት ላይ የተሰራውን ቤት በሳት በሙሉ ከጥቅም ውጭ አድርገው ተመልሰዋል። በዚህ የተናገጠው በአደም ባለፈው ማክሰኞና ረቡዕ ዕለት ከክልል ከዞንና ከወረዳ የተወጣጣ ወታደርና ልዩ ኃይል ወደ አካባቢው መልምሎ አስታጥቆ መላክ አካባቢውን የጦር ቀጠና አድርጎት እንደነበር የአይን ምስክሮች ገልጸዋል። እና አርበኛ አረጋሌ ጥቃቱን ከፈጸሙ በኋላ ወደ ምሽጋቸው የተመለሱ ሲሆን አጋዚያን ጦር በበያድን ጠቋሚነት እየታገዘ አካባቢውን ሲዳስስ መሰንበቱና የአካባቢውን አርሶ አደሮች በዛቻና በማስፈራራት እንግልት እንዳደረሰባቸው ከቦታው ያሉ ምስክርነታቸውን ሰጥተዋል። በሌላ በኩል ደግሞ የአማራ ዲሞክራሲያዊ ኃይል ንቅናቄ ኤድሃን ትላንት ግንቦት 18 ለግንቦት 19 አጥቢያ ቢስናን ወረዳ አባጃኒ ጫካ በሚገኘው የያን ህዋት ወታደራዊ ጦር ሰፈር ላይ ወታደራዊ ጥቃት መፈጸሙን በመግለጫው ላይ ገልጿል። ከዚህ ጋር ማያዝ ንቅናቄው በተጨማሪው የያን ቅጥረኛ በመሆን አማራውን ለህዋታዊ ለውያን የግፍ እርምጃ እንዲዳረግ የሚያገለግሉ የጎንጅ ቆለላ ወረዳ አስተዳዳሪ ኃላፊ፣ የቢቡኝ ወረዳ አስተዳደርና የአዴት ወረዳ አስተዳደር ምክትል ኃላፊ ላይ እርምጃ መውሰዱን ማክሎ ገልጿል። በመሃል ምዕራቡ ኢትዮጵያ የሚኖሩ አማሮች ሰብአዊ ድርጊቶች እንዲፈጸሙባቸው እየተደረጉ ለመሆኑ ከሀገር የደረሰን ዜና ገልጿል። ከቤንሻንጉል ጉሙዝ የህዝብ ምንጠራና ግድያ መካሄዱ ይፋ ከተደረገ ወዲህ ከወያና የክልል አጠራር ኦሮሚያ ተብሎ ከሚጠራው 3000 አማሮች መፈናቀላቸውን በዜናዎች ላይ ተዘግቧል። ከልባቡር በደሌ የተፈናቀሉ ጥቂቶች አማሮች አቅም ያላቸው ወደ ባህር ዳር በመጓዝ መጠለያ ለማግኘት እየጣሩ መሆናቸውን ተፈናቃዮቹ ራሳቸው ገልጸዋል። ተፈናቃዮቹም እንደሚሉት ቤታቸውን ተቃጠለና ንብረታቸው ውርስ እንደተደረገ የአካል ጉዳትም እንደደረሰባቸው ተናግረዋል። የወያኔ ካድሬ ሰፊ የጸረ አማራ ቅስቀሳ በማካሄድ ህዝቡን ለማጋጨት ባደረጉት ሙከራ ላይ የአካባቢው አገዛዙ መዋቅር ተጠሪዎችም ተባባሪ እንደነበሩ ተገልጿል። አንዳችም የመከላከል ወይም ጥበቃ አገዛ ሙከራ እንዳላደረጉም አክለው ገልጸዋል። ከልባቡር በደሌ የተፈናቀሉት ውስጥ ቁጥራቸው 100 የሚደርሱ ባለፈው ሰኞ ዕለት ባህር ዳር ተገብተዋል። የቢያድን ፖሊሶችን እያዋከቧቸው መሆኑንና የባህር ዳር ህዝብ ግን ወገኖቹን ለማስጠጋት ጥሪዎችን እያሰማ ነው። ቢያድን ወያኔ ልባስ ድርጅት በመሆኑ ጥቃት ፈጻሚዎቹ ጋር በማበር ለትግሬ ወያኔ ፋሽታ አገዛ ታማኝነቱን እየገለጸ ነው። ይህ በእንዲህ እንዳለ ከቤንሻንጉል የተፈናቀሉ የአማራ ተወላጆችን በተመለከተ የተዋቀረው ኮሚቴ ሰሞኑን በስፍራው ተገኝቶ የደረሰውን የህይወትና የንብረት ጉዳት ተመልክቷል። ኮሚቴው ጉዳዩ ከሚመለከታቸው አካባቢ ባለስልጣን ጋር ውይይት ማድረጉም ተገልጿል። እንደ አካባቢ ባለስልጣናት አባባል ከሆነ የማፈናቀሉ እርምጃ ተወሰደ በሁለቱ ህዝቦች መካከል መቃቀር እንዲፈጠር የሚፈልጉ መሆናቸውን ተደርሶበታል በማለት ምላሽ ሰጥተዋል። በመፍትሄ ደረጃም የተፈናቀሉት ወደ ነበሩበት ስፍራ እንዲመለሱ፣ የጸጥታ ሁኔታን የሚተረጋጋ ለማድረግ ሁሉንም የህብረተሰብ ክፍል ያቀፈ መዋቅር እንዲመሰረት፣ የማፈናቀሉን ስራ ያካሄዱት የፈጸሙት ወንጀል እንዲጣራ መስማማታቸውን ኮሚቴው አክሎ ገልጿል። ለተፈናቀሉትም እርዳታ በማሰባሰቡ ተግባር በተለያዩ ወገኖች ርብርቦች እየተደረገ ሲሆን የወልቃይት አማራ ማንነት አስመላሽ ኮሚቴ 30,000 ብር ድጋፍ አስድርገዋል። በተጨማሪም ድምፃዊ መሐሪ ደገፋው 30,000 ብር መለገሱን በፌስቡክ ገጽ ካሰፈረው መልእክቱ ላይ ለመረዳት ተችሏል። ወያኔ ሰራሹ ግጭቶች በደቡብ ኢትዮጵያ ክፍል ተቀስቅሶ በሰው ህይወትና ንብረት ላይ ጉዳት ማድረሱ ተገለጸ። በደቡብ ኢትዮጵያ ክልል በሚገኘው ሚዛን ቴፕ በሚባለው ዩኒቨርሲቲ የተቀሰቀሰው ተቃውሞ ወደ ሌሎች አቅራቢያ ባሉ ከተሞች ተዛምቶ ህዝቡ በብጥብጡ ምክንያት ትርምሱ እንደቀጠለ ከአካባቢ የተገኘው መረጃ ገልጸዋል። ብጥብጡ ከተከሰተባቸው ከተሞች የስራም ሆነ የንግድ እንቅስቃሴ እንደቆመ ነው ተብሏል። ሁኔታውን ለማረጋጋት በሚል ሽፋን የወያኔ አጋዚ ጦር ከተማ ውስጥ መስፈሩን የአካባቢው ሰዎች ተናግረዋል። ወደ የአቅራቢያው ከተሞች የሚንቀሳቀሱ ተሽከርካሪዎች አገልግሎታቸውን አቋርጠዋል። ተማሪዎቹም ለብዙ ቀናት ትምህርታዊ እንዳቆሙ ተገልጿል። ይህም ተከትሎ በሌላ አካባቢ የሚኖሩ ወጣቶች ወደ ከተማዋ በመግባት በከተማይቱ በንግድ ስራ ላይ በተሰማሩ ነጋዴዎች ንብረት ላይ ዘረፋና ውድመት መፈጸማቸውን ነዋሪዎቹ ገልጸዋል። በዩኒቨርሲቲው ስለተቀሰቀሰው ብጥብጥ መነሻው ምን እንደሆነ በግልጽ ባይታወቅም ያሉ ወገኖች ምናልባት አንዲት ሴት ተማሪ መደፈር አጋጥሟት ስለነበር ጉዳዩ ቁጣ አስነስቷል የሚል ግምት ሰጥተዋል። ከዚሁ ጋር ተያያዥነት ባላቸው ተቃውሞዎች ምክንያት ተማሪዎች አድማ መጥተው ነበር ተብሏል። በሌላ በኩል ደግሞ በዩኒቨርሲቲ ውስጥ በየጊዜው የሚነሳው ብጥብጥ የወያኔ ጥላቻ ፖለቲካ የፈጠረው ቁርሽ ነው በማለት አስተያየታቸውን የሰጡ ወገኖች አሉ። ቀደም ሲል ከሰሞኑ ብጥብጥ ከመነሳቱ በፊት በቅርቡ በሚዛን ቴፕ ዩኒቨርሲቲ ውስጥ ግጭት ተፈጥሮ እንደነበር መዘገቡ ይታወሳል። በመላ ኢትዮጵያ በሐሰት የትምህርት ሰነድ በመጠቀም ስልጣን ላይ የተቀመጡ የወያኔ ፍጥሮች ቁጥራቸው 100,000 እንደሚጠጋ ተገለጸ። በካድኔት በመመልመል ያገዛዙ አገልጋይ በመሆን የሚስተማሩት አብዛኞቹ የ12ኛ ክፍል መደሻ ውጤት የሌላቸውና የትምህርት ሰነዶች በመግዛትና በማሻሻጥ የተገኘ መሆኑን ብዙዎች ይመሰክራሉ። በስልጣን ላይ ተቆጥጥ ያሉ ሁሉ የብቃት ማነስ ብቻ ሳይሆን አገር የሚያመክን ተግባሮችም እየፈጸሙ ለመሆናቸው ጥቆማዎች ሲደርጉ ከቆዩ በኋላ ከቅርብ ጊዜ ወዲህ የማጋለጥ ተግባር መጀመሩን አስመልክቶ የተለያዩ ዘገባዎች ተቀርበዋል። አብዛኞቹ ወያኔ በስልጣናት ከየመንደሩት ካሉ ትምህርት ቤቶች በግዥ ያገኙትን ቆብ እየጫኑ ዶክተር ለመባል የሚሽቀዳደሙ የነበሩ የትምህርት መረጃዎቻቸው ሐሰተኛ መሆኑ በይፋ እየተነገረ ነው። ወያኔ ዘረጋ የሙስና መዋቅር ውስጥ በስልጣን የባለጉ ስራ በትምህርት ሰርፍም ሰፊ አግሪያው ዳሚ ስራ እየተካሄደ እስከዛሬ ተጋለጡ ሹማምንቶች ማንነት ሲረጋገጥ ሐቁ ፈጥሞ መውጣቱን የቅርባዊዎች ገልጸዋል። የሀገራን ጥሩ ሀብት እየተመዘበረ ለትግሮቹ ዲግሪ መግዣ የዶክትሬት ቆመጫኛ ሆኖ ሲሰራበት ያዩ የየነገዱ ካድሬዎች ወያኔ በከፈተው የግዢ ዲግሪ ገበያ ላይ በመሻማት የሐሰት ማስረጃዎችን በመያዝ በወያኔ ክልላዊ አስተዳደር ቁልፍ ቦታዎች ላይ ለመቀመጥ በቅተዋል። ይቅርታ፣ በመሃሉ ኢትዮጵያ ባሉ የትምህርት ተቋማት ማሽቆልቆል ያገዛዙ ቢሮክራሲ ሙስና መጨማለቅ አገሪቱ ለከፋውነት ሲዳረጋት ከወየ በኋላ ከሰሞኑ ባለስልጣናትና የትምህርት ደረጃ ፈታሽ ተቋም የሚመስረት የጽዳት ዘመቻ ተጀምሯል። እስከዛሬ ድረስ 15000 ግለሰቦች ራሳቸውን አጋልጠው ይቅርታ ጠይቀዋል ተብሏል። አንዱ አንደኛውን የትምህርት መረጃ ያያባዙ በሽያጭ የሚተቀባበሏቸው መረጃዎችም ይፋ ሆነዋል። ፍተሻውን አስመልክቶ ወያኔና አጋሮቹ እየተቃወሙ ሲሆን የራሱ ወያኔ ትምህርት ሚኒስቴር መስሪያ ቤት ግን በተግባር የጣልቃ ትግቡብኝ ብሏል። የትግራይ ያና ገዛዝ በጥቅም ሽርክና ላይ የተመሰረተ ውል የገባበትን በተለይም የጠፍ አዘጋጅነትን ፓተንት መብት አስመልክቶ ክርክር ማስነሳቱ ታወቀ። በጤፍ ምርት ላይ ያሉ ንጥረ ነገሮች ለጤንነት ተስማሚ መሆኑ በመርምር ከተደረሰበት ወዲህ ብዙ አገሮች ከወያኔ ጋር በመሻረክ የጤፍ ምርት ወደ ሀገራቸው ማስገባት ከጀመሩ ብዙ አመቶችን አስቆጥሯል። ከወያኔ ጋር ውል በመግባት ከአውሮፓ፣ ስዊዘርላንድ፣ ጣሊያን፣ ጀርመን፣ ኒዘርላንድ፣ መካከለኛው ምስራቅ እስራኤል፣ በሰሜን አሜሪካ ደግሞ አሜሪካና ካናዳ ይገኙባቸዋል። በነዚህ አገሮች ከጊዜ ወደ ጊዜ የጤፍ ዱቄት ተፈላጊነት እያደገ መምጣቱ በሰፊው ሸማች እያገኘ ነው። ባለፉት ወራቶች በባለቤትነት መብት ዙሪያ ፓተንት ከተሰጣቸው አገሮች ጋር ድርድር ሲያደርግ የቆየው ወያኔ ጉዳዩ በድርድር ሊፈታ እንዳልቻለ አስታውቋል። ወያኔ ፓተንት ስምምነት ካደረገባቸው አገሮች ከእስራኤል፣ ከካናዳና ከአሜሪካ በስተቀር ከቀሩት ጋር ሙግት ገብቷል። ሙግቱ የተጀመረው የባለቤትነት መብት ለማስተረስ ሲሆን ባለፈው አንድ አመት ግን ሙግቱ አንዳችም ውጤት እንዳላመጣ ወያኔ ገልጿል። እንደ ወያኔ ገለጻ ከሆነ ጉዳዩን የሚዳኝ ክፍል አላገኘሁም ብሏል። ከጤፍ ዝርያ ጋር ያሉ ምርቶች በማብቀል በማዳቀልና በማስተናዳት ከዋናው ጤፍ ጋር በመቀላቀል ዱቄቱን ለገበያ የሚያቀርቡ ኩባንያዎች የወያኔ የገባውን ቃል ሊሰርዝ አይችልም ብለዋል። የጤፍን ዝር አዳቅለው በመዝራት ተጠቃሚ እንዲሆኑ ከተፈቀደላቸው ሀገሮች የተለየ ውል ተደርጎላት የነበረችው ሆላንድ በአውሮፓ ውስጥ የጤፍ ዱቄቱን ማከፋፈል ሰፊ ገበያ በማግኘቷ ውሉን አስመልክቶ እንደገና ለመደራደር አሻፈሬ ብላለች። ውዝግቡ ማሰሪያ እንዲያገኝለት ወያኔ ቢወተውትም በምዕራብ ዓለም ማዳመጫ አጥቷል። ወያኔ በጥቅም ትስስር አሳልፎ የሰጠውን ያገኙትን የጤፍ ምርት ዘርን የማራባትና ለገበያ ማዋል ፓተንት እንዲመለስለት ዓለም አቀፉ የፍትህ ተቋም እንዲረዳው ጠይቋል። በመጨረሻም አዲሱ የወያኔ ጠቅላይ ሚኒስትር ጥሪ አድርጎልናል የሚል መግለጫ የሰጠው የኦሮሞ ዲሞክራሲያዊ ግንባር የአመራር አባላቶች ከሰሞኑ ወደ ኢትዮጵያ መግባታቸው ተገለጸ። ወደ አገር ከማቅናታቸው አስቀድሞ ከወያኔ ጋር በነለማ መገርሳ በኩል በድብቅ በኦስሎ ድርድር አድርገው እንደነበረም ይፋ ተደርጓል። አዲስ አበባም ሲገቡ አባዱላ ወይንም ትግሬው ምናሴ ወያኔን ወክሎ አቀባበል አድርጎላቸዋል። ገቡ የተባሉ የኦሮሞ ዲሞክራሲያዊ ግንባር መሪዎች አምስት ሲሆኑ ላለፉት 40 ዓመታት ያህል በኢትዮጵያ ላይ ደባ ሲፈጽሙ የነበሩና ወያኔም ተመቻችቶ እንዲገዛ አስተዋጽኦ ያደረጉ ናቸው። ለእንጮ ለታና ጓደኞቻቸው ለእነ መለስ የቀኝ እጅ ሆነው በማገልገል የአማራውን ሕዝብ በገፍ እንዲጨፈጨፍ ያስደረጉ ለመሆናቸው የተለያዩ መረጃዎች መቅረባቸው ይታወሳል። የቀድሞ ወንጀለኞች መሰብሰብ እና አብይና ለማላለሙት የኦሮሞ ፓርቲ ምስረታ እንዲያገለግሉ የወጠኑት እቅድ ነው የሚለው አስተያየት እየተደመጠ ነው። ዲማነጎ እና ለንጮ ለመገንጠል የተነሳሱበትን ትግል በመተው የኦሮሞ ዲሞክራሲያዊ ግንባር በመመስረት ከግንቦት ሰባት ጋር አገር አቀፍ ንቅናቄ መስረታቸው ይፋ ባደረጉ በአንድ ዓመት ውስጥ ወያኔን መወዳጀት አቋም ላይ መሸጋገራቸው የግንቦት ሰባትን ደጋፊዎች ክፉኛ አስቆጥቷል። ወደ አገር ገብቷል ከሚባሉ መካከል ዲማነጎ ግንቦት ሰባትን ክፉኛ አውቅሷል። እንደ ዲማነጎ አባባል አባል ከሆነ ግንቦት ሰባት በባዶ እጁ መጮህን ቢያቆምና በአብይ ጎን ቢቆም ይመረጣል ብሏል። ለንጮለታም በበኩሉ አዲስ አበባ ሲገባ በሰጠው መግለጫ ሌሎች በውጭ ሀገር የትጥቅ ትግል የመረጡ የፖለቲካ ኃይሎች ሀገር ገብቶ በሰላማዊ ትግል እንዲሳተፉ ጥሪ አቅርቧል። ይህንን ምክር በማዳመጥ ይመስላል የግንቦት ሰባት መሪ ከሰሞኑ የመግባት አዝማሚያ እንዳለው ለደጋፊዎቹ በሰጠው መግለጫ ላይ ፍንጭ ሰጥቷል። አድማጮቻችን የሳምንቱ ዋና ዜናዎች በዚሁ ይጠቃልላሉ።
Oh, it's a little
አርማጆቻችን ከዝቀጥለን ሞረሾ ገኔ ያማራ ድጅት ያጣው መግለጫ እናስተምጣለን። አርብ ግንቦት 25/2010 ዓ.ም ቅጽ 6 ቁጥር 10 የጽሑፍ ርዕስ በቆራጥ ትግላችን ያማራውን ህልውና ይረጋጋታል ማንነቱ ይከበራል ይላል። ተከታተሉ። የዘመናችን የትግራይ ወያኔ ቅኝ ገዢ ቡድን በ1968 ዓ.ም በወጣው ማኒፌስት ላይ ያማራው ህዝብ ቀንደኛ የትግራይ ህዝብ ጠላት መሆኑን በይፋ አረጋግጧል። የምመሆኑ አማራው መጥፋት አለበት በሚል የኢትዮጵያን ታሪካዊ ጠላቶች ቅጥረኛና ዓላማ አስፈጻሚነቱ ለማረጋገጥ እቅድ ነድፏል። ይህን የጥፋት መልእክተኞቹን እቅድ ከዳሩ ለማድረስ በጫካ በነበረበት ጊዜ የጎንደርና የትግራይ ክፍለ ሀገር የተፈጥሮ ድንበራቸውን የሆነውን የተከዜ ወንዝ በመሻገር በተፈጥሮ ሀብት ክምችት የበለጸገውን የቃፍታ፣ ሁመራ፣ የጠገዴና የጠለምት እንዲሁም በሰሜንና ሰሜን ምስራቅ ወሎ ክፍለ ሀገር ለመሬት የሆኑትን የራያና ቆቦ አላማጣ እንዳመሆነ አፍላና ኮረሞራዳዎች ወደ ትግራይ በመከለል ካርታ ነድፎ ቆይቷል። በ1983 ዓ.ም ተመረጠ በጠመንጃ ኃይል ስልጣን ላይ እንደወጣም ከህዝባችን ፍላጎት ውጭ ኃይልን ተጠቅሞ በነድፈ ካርታ ያስቀመጣቸው መሬቶች ወደ ትግራይ በመጣቀል በተግባር ተርጉሞታል። ላይ በተጠቀሱ ስፍራዎች ቀደምት ነዋሪ ሆኑት የአማራ ተወላጅ ይህንኑ የመስፋፋት ቅኝ ገዥነት በግንባር በመቃወምና በመታገል አያሌ ወገኖቻቸውን ህይወት መስዋዕትነት ከፍለዋል። ብዙዎቹም ለስራትና ለእንግልት ተዳርገዋል። ከቀያቸው ተፈናቅለዋል። ሀብት ንብረታቸውም ተቀምተዋል። የትግራይ ፋሽስቶች ስርዓት በከፍተኛ ደረጃ ተጠቀደና በተደራጀ ሁኔታ ባለፉት 40 አመታት የዘር ማጽዳትና የዘር ማጥፋት ወንጀል በአማራ ህዝብ ላይ እያካሄደ ይገኛል። የአማራ ህዝብ ሁሉና ማንነቱን ሰባይ ነጻነቱ ተገፎክ በእንደዚህ በኃይል በተያዙ መሬቶቹ ላይ የትግራይ ፋሽስታዊ ስርዓት በአካሄደው ከፍተኛ ወንጀል ባህላቸውን፣ ቋንቋቸውንና ማንነታቸውን በመጻረር በኃይል አስገድዶ ትግራይነትን እንዲቀበሉ ማድረግ ላይ ይገኛል። ወገኖቻችን በግፍ የተጫነባቸውን ትግራይነት መቃወም ቋንቋችን አማርኛ ነው፣ ተውፊታችን፣ ባህል፣ ወግ፣ ልማዳችንና ስነልቦናዊ ዘይቤያችንም ያማራ ነው፣ ባለፉት ሺህ ዓመታት አማራ ነበርና አሁንም አማራ ነን፣ ወደፊትም አማራነታችን ይቀጥላል በሚል ያማራ ማንነትና የሁሉና ጥያቄ ማንሳት ከፍተኛ መስዋዕትነት ይከፈሉ ይገኛሉ። የማቋማቸው እንደ ሳተ ጎመራ በመፈንዳትና እንደ ሰደዳ እሳት በመቀጣጠል ያማራ ብሔርተኝነትን በመላ ኢትዮጵያም በውጭ ሀገር የሚገኙ ያማራ ተወላጆች መካከል የጎመራ እንዲመጣ ምክንያት ሆኗል። ያማራ ህዝብ ለሀገሩ ለዓላዊነትና ለዳር ድንበሩ መከበርና መጠበቅ ለብዙ ሺህ ዓመታት ከፍተኛ መስዋዕትነት እንዳልከፈለ ሁሉ ዛሬ አገር የለህም እየተባለ በአስቦት፣ በአርባ ጉጉ፣ በአሶሳ፣ በጉራ ፈረዳ፣ በቤንሻንጉል ጉምዝ፣ በጋምቤላ፣ በወለጋ፣ በአዲስ አበባ ከተማና በአካባቢዋ እንደ ባይተዋር መጤ ተቆጥሮ ተፈናቀለ፣ ሀብት ንብረቱ ተቀማ፣ ተገደለ፣ ታረደ፣ በአንዳንድ ቦታዎች እስከ ህይወቱ እየተመተረ ተበላ። በቅርቡም በቤንሻንጉል ጉምዝ በአበጥር ውርቁ የተባለ 14 ዓመት ልጅ ብልቱን ቆርጠው አይኑን አፍርጠው በሞትና በህይወት መካከል ይገኛል። በዚህ ልጅ ይህ ሁሉ ግፍና መከራ የደረሰበት አማራ መሆኑ ብቻ ነው። የወያኔ ፋሽዝምና የአፓርታይ ስርዓት በአማራው ህዝብ ላይ ብቻ ባካሄደው የዘር ማጥፋትና የዘር ማጥራት ጭፍጨፋና የሮሽ በሽታ ገብቷል በሚል ሳቢያ በኤች አይቪ የተበከለ ደም ከመድኃኒት ጋር በመቀላቀል በአማራው ክልል ባካሄደው ክትባት ከአምስት ሚሊዮን በላይ ተወላጆቻችን አልቀዋል። የግፍ መከራና ጭፍጨፋ በአማራው ህዝብ ላይ ሲፈጸም በጣት የሚቆጠሩ በስተቀር ለኢትዮጵያ እንቆመናል ህብረ ብሔራዊ ነን የሚሉ በሀገር ውስጥና በውጭ የፖለቲካ ድርጅቶችም ሆነ ንቅናቄዎች እንዲሁም የሲቪክ ማህበራት አንዳችን ፋይዳ ያለው ተግባር አልፈጸሙም። ሌላው ቢቀር እንኳን እንደ ዜጋ ቆጥሮ ብሶትን እየደረሰበት ያለውን አደጋ ለማሳወቅ አልጣሩም። ጆሮ ዳባ ብለው አልፈውታል፣ አሁንም እያለፉት ነው። የአማራ ተወላጆች ሆኖ በወገናቸው ላይ እየደረሰ ያለውን ጭፍጨፋ፣ የዘር ማጽዳት፣ መፈናቀል፣ ሀብትና ንብረ መዘረፍ ወዘተ በዝቅተኛ ደረጃ ለዓለም ህብረተሰብ በማሳወቅ በከፍተኛ ደረጃ ወገኔ ብለው መመከስ ሲገባቸው አማራነታቸውን ክደውና ማንነታቸውን ረስተው ከጸረ አማራ ኃይሎች ጋር የተሰለፉ ሁሉ ነገ ከአማራው ህዝብና ከታሪክ ተጠያቂነት እንደማያመልጡ ከወዲሁ ሊገነዘቡት ይገባል። በቅርቡም የወያኔ ስርዓት ቁንጮ ሆኖ የተሾሙት ጠቅላይ ሚኒስትር ኮሎኔል ዶክተር አብይ አህመድ በየቦታው እየሄዱ ለህዝብ ከሚያደርጉ ያፍዝ ያደንግዝ ዲስኩሮች አንዱ ከእንግዲህ ወዲህ በየትኛውም የኢትዮጵያ ክልል ደም አይፈስም፣ መፈናቀል አይኖርም የሚል ነው። ዲስኩሩ ቢነገርም አሁንም በአማራው ህዝብ ላይ የሚደርሰው ግፍና ሰቆቃ እየቀጠለ ነው። ይኸውም በቤንሻንጉል ጉሙዝ፣ በምዕራብ ሸዋ፣ በጅማ፣ በደቡብ ኢትዮጵያና በተለያዩ ቦታዎች የአማራ ህዝብ መፈናቀልና መገደል በእነ አበጥር ወርቁ ላይ የደረሰው አሰቃቂ ግፍ በቂ ማስረጃ ነው። በመሆኑም አማራው እንደ ነገር ቀጣይነቱን ህልውናውን ለማስጠበቅ መደራጀት መታጠቅ አለበት። ከ45 ከ50 ሚሊዮን የሚገመተው ሰፊ አማራ ህዝብ ተደራጅቶ ህልውናውን ያስጠብቃል። በህዝብ ብዛቱ የተነሳ ጠንካራ ኢኮኖሚ፣ የፖለቲካ፣ የሶሻልና ወታደራዊ ኃይል ሆኖ ሌሎችም ጠለላ ይሆናል። ደህንነታቸውን ያስጠብቃል። የተደራጀ ከፍተኛ የህዝብ ብዛት ያለው ህዝብ ምን ጊዜም ቢሆን አሸናፊ መሆኑን ታሪክ ይመሰክራል። አማራውም ይህንኑ በመራራ ትግሉ ያረጋግጣል። በሀያሉ አማራ ፊት የሚቆም ኃይል አይኖርምና አማራውን ለማዳን እንደራጅ። የአማራው ደጅ በድቡሽ ላይ የተሰራ አይሆንም። አማራው ተደራጅቶነት አጥቆ ህልውናውን ያረጋግጣል፣ ማንነቱንም ያስከብራል። ፈለገ አስራት መመሪያችን ነው። We'll be right back.
ያዘችው አለም ጉደኛ ነች ይህን አሳየች
የግንቦታን መርዝ ለመንቀል ትግላችን ተጠናክሮ ይቀጥላል። ዛሬ ኢትዮጵያ በክፉ መልኩ ተጎጂ የሆነችው በትግሬው ያኔ ዘረኛ አገዛዝ ስር በመውደቋ ነው። በኢትዮጵያችን ግፍ ከነገሰ 27 ዓመት ሞላው። በኢትዮጵያ ህዝብ ላይ የስነ መንግስት ስልጣን በያዛካል እንዲህ ያለ ግፍ የተሰራበት ዘመን ፈጽሞ አልነበረም። ሰውን ዋጋ የሌለው ፍጡር አድርጎ ክብር በመንፈግ በከፋ ውጣ ውረድ ውስጥ አላለፍንም። የጋራ ሀገር ከትልቅ እንቆቅልሽ ውስጥ መውደቅ ብቻ ሳይሆን ወደማይታወቅና ጉዞ ወዳለየለት አቅጣጫ ተገፍትረን አናውቅም። የወያኔ የዘር ተኮር ፌዴራሊዝሙ እልቂቶችን ሲፈጽም ከቆየ በኋላ ዛሬ ሀገሪቷን ከበታኛ አደጋ ፊት አቁሟታል። የትግሬ ወያኔ ፋሽስት በየለቱ የሚዘሩት የጥላቻ ፖለቲካና ከፋፍሎ የማቆም ስልቱ እልቂጠሪ ዘውግ ተኮር ቀስቀሳዎች የሀገሪቷን ዜጎች ለትንቅንቅ አጋልጧል። በየነገዱ ነፍስ ገዳይ ታጣቂዎችን ሰግስገዋል። ለጊዜው በመንጋ ተንኮለኞች ነፍስ ገዳዮችና በፍቅረ ነዋይ የሰከረ የዝርፊያ የትግሬ ሰራዊት እየተገዛን እንገኛለን። ዛሬም ወያኔዎች በስውር እጃቸው ከማፈናቀል ተግባራቸው አልታቀቡም። ሁሉም ከኢትዮጵያዊነት አፈንግጦ በየነገዱ እንዲቧደን የደነገጉት አራዊተ ሕገ መንግሥት በጠመንጃ ኃይል ለማስከበር የሞት የሽረት ትንቅንቅ ላይ ናቸው። ለአማራው ሞት ረክሷል። ዜጎች ወልደውና ከብደው ከሚኖሩበት መንደር አካላቸው እየተቆራረጠ ላውሬ ይጣላሉ። ግፈኛው የጎሳ መርህ አገዛዝ 27 ዓመት በሸፈነው አገርን የማፈራረስ ተግባሩ በተለይም በደቡብ ኢትዮጵያና በምዕራብ ኢትዮጵያ ልዩ ልዩ ነገዶችን በከፍተኛ ደረጃ እርስ በርሳቸው በማጋጨት ደም አፍሷል። ካንድነት ይልቅ ጥቃቅን ስበቦችን በማጉላት በተለይም የነገዶችን ንቃተ ህሊና ማነስ መነሾ በማድረግም የእርስ በርስ ግጭቶችን እያቀጣጠለ መንደሮችንና ማሳዎችን የመቃብር ቦታ አድርጓቸዋል። በነገው ዕለት የዘረኞችና የወንበዴዎች የንግሰ በዓል ይከበራል። የሰው ልጅ ጠላት የሆነ አገዛዝ ከግልገል ፋሽስት አጋሮቹ ጋር በመሆን ያከብሩታል። ግንቦት 20 ለመላው ኢትዮጵያ ሕዝብ የመከራ ሁሉ እናት የሆነችው ስቃይ በአዋጅ የመጣችበት ቀን ነው። ወደር የማይገኝለት ግፍ ለመፈጸም ሀ የተባለበት ዕለት ነው። ገዳዮች በሬሳችን ላይ የሚጨፍሩበት፣ በመቃብራችን ላይ የሚያሽኳኩበት፣ ቤትና ንብረት አሳጥተው ለስደት ያበቁን፣ በደስታ ሲሰክሩ ለእኛ ሐዘን፣ ለእኛ የመከራ ቀን መታሰቢያ ነች። የወያኔና የሸሪኮቹ የንግሥና በዓል የፕሮፓጋንዳ መሣሪያ እንዲሆን ከሠሩና ከደከሙ አንዱ ዶክተር አብይ ነው። በዚህ በወያኔ ድልቅያ መድረክ ላይ ላለፉት 26 ዓመት ተሳትፏል። በተኩላው ወያኔ ከተመለመሉ ነፍሰ ገዳዮችና የዝርፊያ ሰራዊት ጋር የሚደመር በመሆኑ የ27ኛው ዓመት የወያኔ ንግሠ በዓል አከባበር ባለድርሻ ነው። የግንቦታን የሚመሰለው የአገር አወድ አውዳሚ ወያኔ የንግሠ በዓል ዓለም አቀፍ ሴራም አለበት። በዳያስፖራው ያሉ የአእምሮ ድኩማኖችም ለትውልድና ለአገር ደንታ እንደሌላቸው ከወያኔ ጋር በአደባባይ የሚታዩበት ዕለት ነው። የሞራሉን ቁልቁለት እንዴት እንደ ተያያዙት የምንታዘብበት ዕለት ነው። የነፍስ ገዳዮችና የዘረኞችን ጭፈራ ያጅባሉ። ነፍሳቸውን ይማርና ፕሮፌሰር አስራት ወልደየስ እንዲህ ብለው ነበር። በደርግ ጊዜ አሜሪካ በክምር ሳር ውስጥ የወደቀች መርፌ ይታያት ነበር። አሁን ግን በልፍኝ ውስጥ የቆመው ዝሆን እንዳይታያቸው አንድ አይነት ግርዶሽ ተፈጥሮባቸዋል ሲሉ ተደምጠዋል። ወያኔ የጸረ ኢትዮጵያ ኃይሎች የእጅ ሥራ መሆኑን በጥሩ አገላለጽ አስቀምጠውት ነበር። የኢትዮጵያ ሕዝብ የነጻነትና የዲሞክራሲ ትግል ምዕራባውያን በቅጥረኝነት የጫኑብንን ዘረኛ አገዛዝ እንድንታገል መገደዳችንን ይጠቁማል። ምዕራባውያን ኢትዮጵያ በዘራፊዎችና በአቀባባይ ሌቦች እንደ ተያዘች ያውቁታል። በእርግጥ ጊዜ እየጠበቁላቸው ለመሆኑ ምልክቶች ይታያሉ። ምዕራባውያን አገር ቆርሰው የሸጡትን፣ ዜጎችን በገፍ የሚገድሉትን፣ የሚያስገድሉትን፣ ወርቃችንን፣ የማዕድን ሀብቶቻችንን በየቀኑ እየተጫኑ ወደ የት እንደሚገቡ ሻጩን፣ አከፋፋዩን፣ ደላላውን በሚገባ ያውቁታል። ለእኛ ያልተሰወረው ለእነሱ ተሰውሯል ማለት አይቻልም። የግንቦት አጦስ የጸረ ኢትዮጵያ ኃይሎች ባለቤት መሪና አስተባባሪ ያልነበራትን ታላቅ አገር ለወንበዴዎች የተላለፈችበት ዕለት ነው። ግንቦት 20 ኢትዮጵያዊነት እጅጉን እንዲደበዝዝ አዋጅ የተባለበት ዕለት ነው። የጎሳ ግጭት ለኢትዮጵያ ሕዝብ በግንቦት 20 1983 ዓ.ም ከወያኔ የተሰጠው ገጸ በረከት ነው። የትግሬ ወያኔ ፋሽስት የቀሩትን ግልገል ፋሽስቶች መልምሎ በየክፍለ ሀገሩ አማራው እንዲፈጅ አዋጅ የተባለበት ዕለት ነው። ይዘቱ ግጭት፣ እልቂት፣ ሞት የሆነ አገዛዝ እውን የሆነበት ዕለት ነው። አገዛዙ አንዱን በአንዱ ላይ በማስነሳት ኢትዮጵያን ለአፍሪካ ቀንድ የጎሳ ግጭቶች ማዕከል እንድትሆን የተበየነበት ዕለት ነው። የወያኔ አገዛዝ እውን የሆነበት ዕለት መዘዙ ብዙ ነው። በትግሬ ወያኔ አገዛዝ ዘመን የአገራችን ታሪክ ለመጥፎ ትውስታ ብቻ እንደሆነ ኢትዮጵያውያን ይስማሙበታል። አገራችን ኢትዮጵያ ከ27 ዓመታት በፊት ውስብስብና ዘርፈ ብዙ ችግር ውስጥ እንድትገባ ያደረጓት ከአብራኳና ከማኅፀኗ የወጡት የተረገሙ ልጆቿ የሚያከብሩትና የሚዘክሩት ታሪክ ከኢትዮጵያ ሕዝብ ጋር ግንኙነት የለውም። የግንቦት ሃያን ያስከተለው መዘዝ ብሔራዊ ሀብቷን የነጠቀ ክፉ ዘረኛ ባላጋራ፣ የኢትዮጵያን ሕዝብ መብት አልባ ያደረገ፣ ሕዝቡ በድቅድቅ ጨለማ እንዲኖር የመከራ ቀንበር በጫንቃው ተሸክሞ ተሰምቶና ታይቶ በማይታወቅ የኑሮ ውድነት መከራውን እያሳየው ነው። በተለይም ግንቦት 20 አንድን የሕዝብ ወገን መርጦ ለጥቃት እንዲጋለጥ ሕግ የተደነገገበት የተረገመ ዕለት በመሆኑ የመከራ ነዶ ተጭኖበታል። የነጻነትና የሕዝብ ፍቅር የአንድነት እመቤት በሆነችው ኢትዮጵያ፣ በጥንታዊቷ ኢትዮጵያ ላይ በግንቦት 20 ሕግ አራዊት በተግባር ተተርጉሟል። ኢትዮጵያውያን በአገራቸው ውስጥ እንዳይዘዋወሩ የማንነት ግንብ የተገነባበት የሐዘን ቀን ሆኖ እስከ ዛሬ ዘልቋል። ዛሬም ከ27 ዓመት በኋላ ግንቦት 20ን ስናስብ የነጻነት ትግል ጥያቄ በተግባር ወቅታዊና አንገብጋቢ መሆኑንና ኢትዮጵያን የሚጠሏትና የሚያስጠሏትን ከነኮተታቸው ነቅለን ለመጣል ፋኖ ተሰማራ የሚለውን ጥሪ የምናስተጋባበት ዕለት ነው። ለኢትዮጵያና ለኢትዮጵያዊነት የሚገዳቸው ታሪክንና ጽናትን እውነተኛ አገር ፍቅርን የተላበሱ ኩሩ በሆነ ታሪካቸውም ሲታወሱ የሚኖሩ ጀግኖች በወያኔ የተገደሉት በግንቦት ወር ላይ ነው። እኛ ኢትዮጵያውያኖች ግንቦታውያን ክፉኛ እንረግማለን። ሐቀኛ ኢትዮጵያዊነትና የሕዝብ ወገንተኝነትን ወንጀል ያደረገው የግንቦታያ ጦስ ተተኪ የማይገኝላቸውን ለሰላምና ለርቅ ለዲሞክራሲና መቻቻል በጽኑ በመቆማቸው ለሉዓላዊነት አገር ማስገንጠልን በመቃወም በቁርጠኝነት የታገሉ ለእውነተኛ የሕዝብ ፍቅር ግንባራቸውን የሰጡትን የትግሬ ወያኔ አገዛዝ በየክልሉ በስውር በቆረቆረውና ማንም በማይደርስባቸውና ለወሬ ነጋሪ እንኳን ደርሶ ከማይመለስባቸው አሰቃቂና አሳዛኝ የገደል ስፍራዎች የተወረወሩትን እንድናስብ የህሊና ደወል የምናሰማበት ክፉለት መናጢ ወር ነው። ግንቦታያ ለነፍሰ ገዳዮች ለጎጠኞች ፈንጠዝያ ለኢትዮጵያዊነት ግን የትግል መንፈሱን አጠናክሮ የውያኔን የዘረኝነት መርሃ ግብር አወላልቀን ፍትሐዊ ሥርዓት ለመመስረት ቆርጠን በመነሳት በቃ ክተት የሚል መፈክር የምናነሳበት ዕለት ነው። መርዘኞች የደደቢት ውልዶች የከፈቱብንን ጦርነትና የመከራ ዘመን ገብቷቸው ለእኛ ለትውልዱ ምሳሌ እንሁን ብለው የሕይወት ተመክሯቸውን መንፈሰ ጽንነታቸውን ይዘው የተሰዉቱን በግንቦት ስማቸውን አንስተን የምንዘክርበት ወር ነው። ኢትዮጵያን በደማቸው ባወጁት የነጻነትና አንድነት የፍቅር መቤት አገራችን ዛሬ ከፋፋይ ምንደኞች በግንቦት ያመርዛቸው ለ27 ዓመታት መቆየታቸው ለኢትዮጵያዊነት ሐፍረትም ውርደትም ነው። የዘመኑ ተጠቃሚዎችና ከትግሬ ወያኔ ፋሽስታዊ ቡድን ጋር ንክክ ያላቸው እንደሚሉት ሳይሆን ግንቦት ያ በደደቢት ግልገል ፋሽስቶች ጭንቅላት ሞልቶ የነበረው የጥላቻ መርዝ በገፍ ተራግፎ የርስ በርስ የመናከስ አባዜ፣ ህሊናን በመሸጥ ለጎጠኞች የመታዘዝ አባዜ፣ በጠቅላላው የከፋፍለህ ግዛ አኩይ ወያኔያው ሊከፍት በህልውናችን ላይ ብይን ለመስጠት የተጋረጠ አደጋ ሆኖ በመምጣቱ በቁጭትና በጥላቻ የምናልፈው ዕለት ነው። ግንቦታ ብሔራዊ በዓል መሆኑ ቀርቶ ከቀን መቁጠሪያም ተፍቆ መጥፋት እንዳለበት እንመኛለን። ይህን ስንል መዘዙን ካመጡትና አገሪቷን በውርደት ማቅ ሸብበው ለባርነት ከዳረጉት ጋር ማለታችን ነው። ግንቦታ ባንዳዎችንም አበራክቷል። በህሊናቸው ሞተው ለሆዳቸው የሚኖሩ የግንቦት ሎሌዎችም ወያኔን አጅበው ይደልቁለታል። ግንቦታያ ካድሬዎችንና ወዶ ገብ ባንዳዎችን ሌብነትንና ሆዳምነትን አለማምዶ የተላላኪነትና ታዛዥነት መንፈስ ስር ጥሏቸዋል። የባንዳነት መለኪያው ሆዳምነት ነው። ከሆድ በላይ ላሳር የሚል ትውልድ ያበራከቱብን የግንቦታያ እንክርዳዶች ናቸው። የትግሬ ወያኔ አገዛዝን የመከራ ቀንበር አሽቀንጥሮ ለመጣል አሻፈረኝ የሚልና የአገዛዙን ዝቅጠት ወደ ግብዓተ መሬት የሚያፋጥኑ ጀግኖችን የማፍራት ሂደቱ እያደገ መጥቷል። የሕዝብን ብሶት የሚጋራ ሀገራዊ አርበኝነት፣ ለእውነት በዓላማ ጽናት ቆመው ለነፍሳቸው የማይሳሱ በአገራችን ተበራክተዋል። በባንዳዎች ጆሮ ሊደወል የሚችል በኢትዮጵያዊነት የጋራ ትግል መከናወን የሚለው ጥሪ በፍጥነት ተጭሮ የወያኔን ዘረኛ አምባገነናዊ አገዛዝ በአገራችን የመጨረሻው አምባገነናዊ አገዛዝ ሆኖ እንዲጠፋ ተነሳስቷል። በመሆኑም ካለፈው 25ኛው ዓመት የዘረኛ የፈንጠዝያ ድግስ ወዲህ ኢትዮጵያ በከፍተኛ የለውጥ ማዕበል ውስጥ እንድትገኝ ተደርጓል። በዚህም ዓመት ወያኔና አጫፋሪዎቹ ወደ 27ኛው ዓመት ፈንጠዝያ በዝግመት የተሸጋገረው በመጥፋትና በመኖር መካከል እየተንገዳገደ ነው። ወያኔ የጫነብንን ቀንበር አሽቀንጥሮ ለመጣል አሻፈረኛሉና አገዛዙን ወደ ግብዓተ መሬት እንዲገባ የሚያፋጥኑ ጀግኖች ፋኖ ተሰማራ ብለዋል። በወያኔ ከፋፋይ ሴቶች ምክንያት የተጠናወተንን ገደብ አልባ ፍርሃት ተሸጋግሮ የጽንፈኛውን ጸረ ሕዝብ ወያኔን አፈሙዝ በመጋፈጥ የትውልዱን አንድነት በጸና አለት ላይ ለማቆም የሚከፈለውን መሥዋዕትነት በብራና ላይ በክብር ለመክተብ ከእውነት ጋር ቆመዋል። ዛሬ በትውልዱ የተጸረጸው መንፈስ ምንም እንኳን ዘውግ ተኮር ድርጅቶች ከበባ ቢያደርጉበትም በኢትዮጵያዊነት የታሪክ ገድሎች የመታነጽ ኃይሉን ያዳበረ ነው። በደምና አጥንት የቆሙ የአንድነት አምዶችና በጸና መንፈስ የታጠቀ ነው። ከአንድነት ይልቅ በተናጠል ማንነት ላይ በተመሠረተ አዲስ ወያኔያዊ ልበወለድ ታሪክ የሚያቀነቅነውና ለመንደር ፖለቲካው ትግበራ የሚሰራበት ፍልስፍና እንዲሁም ኢትዮጵያዊነትን ለማደብዘዝ ያለመታከት የሰራበት አፍራሽ ተግባሮች ሁሉ በብርቱ እየተመታ ነው። ወያኔዎች ወደ 27ኛው በዓለ ንግሳቸው የተሸጋገሩት የግፍ አገዛዝ እድሜያቸውን ለማራዘም አመጣው የወለዱትን ኮሎኔል ዶክተር አብይ በመሳሪያነት ለመጠቀም በመወሰን ነው። በወያኔ ፍልስፍና ግርን የሚያዋርድ ሥራ የሠራ በመሆኑ ከማማው ላይ ወጥቷል። ሹመትና ሽልማት ያገኘው ዶክተር አብይ ከመታሃት አስተሳሰቡ ጋር የትግሬው ያኔ ፋሽስታዊ ቡድን በቀየሰለት መንገድ እየተመራ ነው። ያገዛዙ አኩይ ተግባር ባዳዲስ ምልምሎች ለማስቀጠል የዘረኝነት መምተኞችን፣ አገርሻጮችን፣ ነፍሰ ገዳዮችን፣ የባንዳ ልጆችን ከፊት ለፊት አስቀምጧቸዋል። ጠላታችን አገዛዙ ነው፣ ጠላታችን አራዊተ ሕገ መንግሥቱ ነው እያል እኔ በትንቢት የመጣሁ ስለሆነ አገዛዙን ማስቀጠል ይቻላል እያለ ነው። የትግሬው ወያኔዎችን ፍላጎት እየፈጸመ ለመሆኑ በተግባሩ እያስመሰከረ ነው። በኢትዮጵያ ወያኔና ትውልድ ወያኔ ያልሆነ ተሳቆና በፍርሃት ተሸብቦ እንዲኖር እየሰበከ ነው። የግንቦት ሃያ እንክርዳድ ያበቀለው ነውና ይህ አሸባሪ አገዛዝ ይሰንብት እያለ ነው። የግንቦት ሃያ እንክርዳዶች ጎርምተዋል። ኢትዮጵያን የጋራችን ለማድረግ በኢትዮጵያ ምድር ላይ የተቀጣጠለው አመፅ መቀጠል ይኖርበታል። የግንቦት ሃያን እንክርዳድ ከነምናምኑ ወደ ታሪክ ትቢያነት ለመጣል ትግሉ የግድ ይላል። ለ27 ዓመታት ያህል ተነግሯል። ህዳጣን ወይንም ትንሾች ብዙሃኑን ከገዙ የመከራ ቀንበር በማሸከም ብቻ ነው። ነገድን ከነገድ በማጋጨት በፍቅረ ንዋይ ስካር ዝርፊያ በማካሄድ የልዩነት አጥር በማበጀት የጥላቻ ሐውልት በመገንባት እንጂ ፍቅርና አንድነትን በማስተማር አይደለም። ይህ ሐቅ ለ27 ዓመታት ያህል ፈጦ እየታየ ነው። ገዢዎቻችን ግፈኞች ናቸው። እነርሱ የኢትዮጵያን የሥነ መንግሥት የሥልጣን እርካብ ካረጋገጡበት ወቅት አንስቶ መልካም ነገር አላየንም። ሞት ረክሷል፣ ድህነት አሻቅቧል፣ የዜግነት መብታችን ተገፏል፣ የግፍ አገዛዝ እንክርዳድ አፍርቷል፣ የግፍ አገዛዝ እየከፋ ሄዷል። የግንቦት ሃያ ገጸ በረከቶች መፈናቀል፣ ሞት፣ ትውልድን ማምከን፣ አገር ማፈራረስ በመሆኑ እናወግዘዋለን። ኢትዮጵያውያኖች የጎጠኞች አውራ በዓል ተብሎ የሚጠራው ግንቦት ሃያ የኢትዮጵያ የሞት ቀን ይሉታል። ዛሬ የምናየው ብልሽትሽቱ የወጣ አገዛዝ በመሆኑ የመጥፊያውን ቁልቁለት መንገድ ተያይዞታል። በቀደሙት ዘመናት የጠፉትን አገዛዞች ፈለግ እየተከተለ ነው። ይህን የተበላሸ አገዛዝ በፖለቲካና በአገር አንድነት ጥበቃ አሳፋሪ ተግባር የሚፈጽም የሕዝብ ሰላም ጥበቃና የፍትሕ መስተንግዶ ደንታ የሌለው ለአንድ ዘር የቆመ ከሕዝብ ጫንቃሽ ቀንጥሮ መጣል የዚህ ትውልድ ኃላፊነት ነው። ትግልና ታጋይ የሚጠይቁት አንድ ነገር ብቻ ነው። በደረትህ ውስጥ ጤነኛ ልብ፣ በጭንቅላትህ ውስጥ ጤነኛ አእምሮ ካለህ ማናቸውም ችግር አይፈታህም፣ ጥይት አይመታህም፣ ድንፋታ ትርጉም አይሰጥህም፣ ቅጥፈትና ማስፈራራት ትጥቅህን አያስፈታህም። ስለሆነም ለራሳችን ቃል እንግባ፣ የግንቦት ሃያ መዥገሮችን ነቅለን ለመጣል በመላው ኢትዮጵያ ክተት እንበል። የሰውን ዘር የሚያጠፋ አገዛዝ በአገራችን መኖር የለበትም እንላለን። ድል ለኢትዮጵያ ሕዝብ።
ሸማ ታድላ ተፋን ከጃቸው ጭለ ዝናር ካራይ ላይ ጎናቸው ወለምለው ሜዳራ ያራዩማ ማጎና ለማጣ ቆቦ ጃሪጋማ ጥላዋ ደፋር መገነ ኮቦሰ ወቤተን ነው ግርማ ወይ ያርሳል ያሳርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ ማኛለች ጨፍን ሙኔና ቸገሬ እንዲሁም ሰርገኛ ቡንኝና ትቁሬ ጋምዮ ጀጎር ታቦላ ወተሬ ምርትማ ያመርታል የራያው ሰው ቆራጡ ገበሬ እርጎን ገልብጦ የሚሰጥ በፍቅር ስስ የተለለበት የደጋጎች መንደር አጠገቦ የሚያበላው ፈጥቅቆ በነጭር ራያና ዘቦ መሆኒና ጭርጭር ምቀኝነት የለም ከደግነት በቀር አቤት የራያ ሰው በራያ ራዩማ የደጋጎቹ አገር የደጋጎች
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 19 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማይ 27 2018 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Tata la, what I'm not doing, what I'm not doing, what I'm not doing. 切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切切